ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓውለስ አክ ተደርሶ በተሾመ ተጫነ ጀብሬ የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እናሰማለን።
ከቅርብ ጊዜ ወዲህ የወያኔው ፓርላማ ባዶ የሆነ መምጣቱ አገዛዙን ያሳሰበ መሆኑን አንዳንድ ክፍሎች እየተናገሩ ይገኛሉ። በዚህ ዓመት ፓርላማው በይፋ ከተከፈተ ወዲህ የነበሩት ስብሰባዎች በአብዛኛው ባዶ ሆነው የተካሄዱ ሲሆን፣ ሐሙስ ዳር 14 ቀን 2010 ዓ.ም ምረት የተካሄደው ስብሰባ ግን በጣም አስደንጋጭ እንደነበር ተገልጿል። በፓርላማው ህግ መሰረት ምላተ ጉባኤው ሞልቶ ስብሰባው ሊካሄድ የሚችለው ከአባላቱ 50 ከመቶ የሚሆኑት በስብሰባው ላይ ሲገኙ ሲሆን፣ በዚህ ስሌት መሰረት ስብሰባው ለማካሄድ ከ547 አባላት 274 የሚሆኑት የግድ መገኘት አለባቸው። በሐሙስ ዕለት የተገኙት 275 አባላት ብቻ ነበሩ። በወቅቱ ምክር ቤቱ ከተነጋገረባቸው ጉዳዮች መካከል አንዱ የአዲስ አበባን የማስተር ፕላን አስመልክቶ ስለነበር ከቀሩት አባላት መካከል አብዛኞቹ የኦህዴድ አባላት መሆናቸው ታውቋል። ባለፈው ሐሙስ ምክር ቤቱ ባዶ የመሆኑን ሁኔታ ከዚህ ጉዳይ ጋር ያገናኙ ወገኖች ቢኖሩም ላለፉት ጥቂት ዓመታት በሚካሄዱት እንቅስቃሴ መንፈሳቸው የተነካ የፓርላማ አባላት በአገዛዙ ላይ ቅሬታና ምሬታቸው እየጨመረ ሄዷል የሚሉም በርካቶች ናቸው። የወያኔው የገቢዎችና የጉምሩክ ባለስልጣን የሚጠበቀውን ያህል በታክስ ገቢ ሊሰበስብ አለመቻሉንም አስታውቋል። የተቋሙ ባለስልጣኖች ለዜና ምንጮች በሰጡት ማብራሪያ ባለፉት 4 ወራት የተሰበሰበው ግብር በጣም ዝቅተኛ መሆኑን ገልጸው ሁኔታው በዚህ ከቀጠለ ከፍተኛ ችግር ሊፈጠር የሚችል መሆኑን ተናግረዋል። ባለፉት 4 ወራት በታክስ መልክ ለመሰብሰብ ታቅዶ የነበረው 72 ቢሊዮን ብር ቢሆንም የተሰበሰበው 63 ቢሊዮን መሆኑን ተነግሯል። የንግድ ገቢያቸውን ለባለስልጣኑ ማሳወቅ ከሚገባቸው ከ16,000 በላይ ከሆኑ ግብር ከፋዎች መካከል ያሳወቁት 63 ከመቶ ብቻ ሲሆኑ 28 በመቶ የሚሆኑት ደግሞ መክሰራቸውን አውጀዋል ተብሏል። ህዳር 18 ቀን የፌዴራል ጠቅላይ ፍርድ ቤት በቀድሞ የሰማያዊ ፓርቲ የውጭ ግንኙነት ኃላፊ በነበረው በዮናታን ተስፋዬ ላይ የተፈረደውን ፍርድ በማሻሻል በ3 ዓመት ከ6 ወር እስራት እንዲቀጣ ወስኗል። ዮናታን በታህሳስ ወር 2008 ዓ.ም በወያኔ የጸጥታ ኃይሎች የፈጠራ ሽብርተኝነት ክስ ተመስርቶበት በፌዴራሉ ከፍተኛ ፍርድ ቤት የ6 ዓመት ከ6 ወር እስራት የተፈረደበት መሆኑ ይታወቃል። በፈጠራ ክስ ዜጎችን ማሰርና ለፍርድ ማቅረብ በየምክንያቱ የፍርዱን ሂደት አጓድሎ ዜጎችን በስር ማሰቃየት፣ በመጨረሻም ፍትህ ያለ ለማስፈሰል የእስራት ቅጣት እንዲቀነስ ማድረግ አገዛዙ የተካነበት ተንኮል ሲሆን፣ ዮናታንም ይህ የአገዛዙ ተንኮል ሰለባ ካደረጋቸው በሺ ከሚቆጠሩ ዜጎች ውስጥ አንደኛው ነው። በአባይ ግድብ ጥያቄ ግብጽ፣ ኢትዮጵያና ሱዳን ስምምነት ላይ አለመድረሳቸው የአረብ ሊግን ያሳሰበ መሆኑ ዋናው ጸሐፊ አቡልጋይት ገልጸዋል። ዋና ጸሐፊው ይህንን የገለጹት ካይሮ ላይ በተካሄደው 4ኛው የአረብ ሀገሮች የውሃ ደህንነት ስብሰባ ላይ ሲሆን፣ ኢትዮጵያ የምትገነባው ግድብ የሚያስከትለው ጉዳት ግልጽ ካለመሆኑም በላይ የወያኔ አገዛዝ እየተባበረ አይደለም በማለት ክስ አሰምተዋል። ዋና ጸሐፊውም በአባይ ወንዝ ዙሪያ ተጠቃሚ ሆነው የሚገኙ ወደ 400 ሚሊዮን የሚደርሱ ዜጎች ከ7-8 ዓመት በኋላ ወደ ቢሊዮን ሊገቡ ስለሚችሉ የእነሱም ደህንነት በግምት ውስጥ መግባት አለበት ብለዋል። በቅርቡ በተካሄደውና የግድቡ የቴክኒክ ሁኔታን የሚመረምረው ስብሰባ ላይ 3ቱ ሀገሮች ስምምነት ያልደረሱ መሆናቸው ሲታወቅ፣ ግብጽ የአረብ ሀገሮችንና ምዕራባውያንን በአቋም ዙሪያ ለማሰለፍ እየጣረች መሆኗም ታውቋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በዚምባብዌ የወታደራዊ መሪዎችና የፖሊስ ባለስልጣኖች በአገሪቱ ውስጥ ሰላምና የተረጋጋ ሁኔታን እንደሰፈነ ቢገልጹም በአንዳንድ እርሻ ቦታዎች ላይ ዘረፋና ህገወጥ የሆነ የመሬት ንጥቂያ የተካሄደ መሆኑ ተገልጿል። የተካሄዱት ዘረፋዎችና የመሬት ንጥቂያዎች ህገወጥ ከመሆናቸው በተጨማሪ አሁን ያለውን የእርቅ መንፈስ ያደፈርሳል ተብሏል። በሌላ በኩል ደግሞ አዲሱ የዚምባብዌ አስተዳደር የሙጋቤ የልደት ቀን ፌብሩዋሪ 21 የአገሪቱ ብሔራዊ በዓል እንዲሆን የወሰነ መሆኑም ታውቋል። የዚምባብዌ ህዝብ የሙጋቤን ከስልጣን መልቀቅ በደስታ የተቀበለ ቢሆንም ሙጋቤ ለነጻነት ያበረከቱት ውለታ መረሳት የለበትም ብሏል። በተያያዘ ዜና የዚምባብዌ ካቶሊክ ቤተክርስቲያን ኤጲስቆጶሳት ኮንፈረንስ በስብሰባው ማጠናቀቂያ ላይ ባወጣው መግለጫ በአገሪቱ ውስጥ ሰላምና መረጋጋት እንዲገኝ ኢኮኖሚውን ለማሻሻል ቅድሚያ መስጠት አለበት ብሏል። አገሪቱ የተጣለባት ማዕቀብ እንዲነሳ የካቶሊኩ ተቋም ጥረት የሚያደርግ መሆኑ ገልጿል። በሶማሊያ በመካከለኛውና በታችኛው ሸበሌ ግዛት ግጭት በመባባሱ ምክንያት ወደ 10,000 የሚጠጉ የሶማሌ ዜጎች በዋናው ከተማ በመቋዲሾ አካባቢ ወደሚገኘው የመጠለያ ጣቢያ የተሰደዱ መሆናቸው ታውቋል። የመጠለያ ጣቢያዎቹ ቀደም ብሎ በድርቅና በረሃብ ምክንያት ከየቦታው የተሰደዱ ተፈናቃዮች የሞሉበት ስለሆነ ከፍተኛ ችግር ተፈጥሯል ተብሏል። ካለፈው ዓመት ጥር ወር ጀምሮ በረሃብ ምክንያት ተፈናቅለው በእነዚህ ካምፖች እርዳታ እየተደረገላቸው የሚኖሩ ዜጎች ቁጥር ከ1,000,000 በላይ እንደሆነ ይነገራል። ከመካከለኛው ከታችኛው ቀበሌ ባለፉት ጥቂት ቀናት በርካታ ሰዎች ሊሰደዱ የቻሉት አሜሪካ የምታካሄደውን የአየር ጥቃትና እንዲሁም በሶማሌ መንግስትና በአፍሪካ ህብረት ወታደሮች አማካይነት በአልሸባብ ላይ እየተካሄዱ ያሉትን ጥቃቶች ለመሸሽ ነው ተብሏል። የእርዳታ ሰጪ ድርጅቶች በመጠለያ ጣቢያዎች ውስጥ ያለውን ችግር አንስተው ውጊያው በአስቸኳይ እንዲቆም ጥሪ አድርገዋል። የአሜሪካ የጦር አውሮፕላኖች በሚያካሄዱት የአየር ድብደባ በርካታ የአልሸባብ አባላት ተገድለዋል ቢሉም ብዙዎቹ ሰላማዊ ሰዎች እንደሆኑ የዓይን እማኞች ይናገራሉ። ማክሰኞ ህዳር 19 ቀን የኬንያው ፕሬዝዳንት ሚስተር ኬንያታ ቃለ መሐላ የሚፈጽሙ ሲሆን በርካታ የጸጥታ ኃይል አባላት በከተማዋ የተለያዩ ክፍሎች መሰማራታቸው ታውቋል። የተቃዋሚ ፓርቲ መሪ ራያላ ኦዲንጋ ተቃዋሚዎቻቸው በሥነ ሥርዓቱ ላይ እንዳይገኙ ጥሪ ከማድረጋቸው በተጨማሪ በዕለቱ ፕሬዝዳንቱ ቃለ መሐላ ከሚፈጽሙበት ቦታ 10 ኪሎ ሜትር ቆ በሚገኝ አካባቢ ላይ በፖሊስ ጥቃት የተገደሉትን ደጋፊዎች ለማስታወስ ዝግጅት የሚካሄድ መሆኑን ገልጸዋል። ተቃዋሚዎች የመታሰቢያ ሥነ ሥርዓት እንዳያደርጉ ፖሊስ የከለከለ ቢሆንም እቅዱ እስካሁን ድረስ ያልተሰረዘ መሆኑን ታውቋል። ካለፈው ዓመት ነሐሴ ወር ጀምሮ ምርጫን አስመልክቶ በነበረ ግጭት በኬንያ 37 ሰዎች የሞቱ ሲሆን ከነዚህ ውስጥ ከ6 እስከ 18 ዓመት ዕድሜ ያላቸው ልጆች ናቸው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ላሞች ናግድ ያ ሁሉ ቀረና ቁም ነገር መጣና ትምህርት የገባን ታቡንና ጠና ፊደልና ጠና ሽምብር አውጥርጥር የዛፎቹ ፍሬ የትምህርት ዘሬ ትዛለኝ ሀገሬ ወንጀል ተክልዬ ወፈስ ተበግ ወፈ ልጠብቅ ጉልበኙ ትዛለኝ ታገር ብስለክ ታገር ብስለክ ያፈሩን ኩቶና የእቴው ሸት የትኛው ሸት ቶችሉት የሸንበር አበርትር የዛፎቹ ፍሬ የትሚ ትንብሬ ትዛለኝ ሀገሬ አውጥርጥር የዛፎቹ ፍሬ የትሚቱም ዘሬ ትዛለኝ ሀገሬ የባቄላው ሸት የበቆሎ ጥብስ የበቆሎ ጥብስ ቃም ቃም ሲያደርጉት ያሰኛል ደስደስ ያሰኛል ደስደስ ከሁሉም ከሁሉም የሚለይ ትውስ የሚለይ ትውስ ካፊያ ደብደብ ሲል ገሳ ስንለብስ ገሳ ስንለብስ የሸንበር አበርትር የዛፎቹ ፍሬ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆቨሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 9
ምዕራፍ 19 ሶስቱ ነገስታት ራስዩም መንገሻ ዛሬ ያደሩት እኛ ጦር ሰፈር ነው። የራስዩም ጦር የሰፈረው ከኛ ጦር ሰፈር የተወሰኑ ሰዓቶች የሚፈጅ መንገድ ራቅ ብሎ እታች ቆላው ውስጥ ነው። ራስዩም መንገሻ ያላቸው የሚከተላቸው ወደ 5000 የሚሆን ወታደር ብቻ ነው። የቀረው ጦራቸው በትናንሽ ሹሞች እየተመራ ተበታትኖ ተምቤን ውስጥ ከጠላት ጋር ይዋጋል። እንደሚመስለኝ ራስዩም መንገሻ አድዋን ሲለቁ ብዙ ንብረት ያዳኑ አልመሰለኝም። ወይም ደግሞ ለወታደሮቻቸው የወር ደሞዝ ለመክፈል ይችሉ ዘንድ ከራስ ካሳ 5000 ተገራ ብር ተበድረው ነው የሄዱት። የኢትዮጵያ ወታደሮች የወር ደሞዝ 1 ብር ነበር። በዚህ 1 ብር ወር ከወር ቀለባቸውን ችለው መቆየት አለባቸው። ይህ 1 ብር የከበሬውን ወዶ ገባ ወታደር አይመለከተም። ለምሳሌ ከደጃዝማች አበራ 20000 ጦር ከደጃዝማች አበራ አንዲት ብር እንኳን ሲወስድ አላየውም። የራስ ካሳ የጦርነት ካዝናቸው ወደ 300000 የማሪያ ትሬዛ ብር ይጠጋ ነበር። በዚህ በጦርነት ሰዓት ማንም የወረቀት ገንዘብ ስለማይቀበል እነዚህን ከባድ የብር ሳንቲሞች መሸከም ግድ ነበር። የራስ ካሳ ካዝና ክብደት ወደ 8 ቶን አካባቢ ሲሆን نزین بروچ بساتن کتو که توروگر لما گواگواز وده هلتمتو یمیونو اهیوچ یاسفلگو نبر بالفو کرایی شفتوش کار چگر بتفترگیزی رایوچ یتو سن ساتنوی زرفو سل نبر راسکاسا گنزب بیتا چون بروچون اندیکوتر عززود کتوات چمرو آرات دی گنزب بیتو رداتو چننا گنزب بیتو تکمتو واناو گنزب یاش ساتنون ای کفتنا بروچون میدالای زرگفو اندوان یعنی سان ناسی ورور ایلو چوارات توچو اندیلالو هلت تنیان سی ورور هلت سوست تنیان سی ورور سوست ایالو کوتر آست گبو کساب بوالا ده گنزب بیت کتمرتش اندی توشات اگر سالف گنزب بیتوچو بت اگز ایه کترو از راول تشی سوست ما تو سوان مست مدرسه چون سماو شاولای سنبلس بزیو بگنزب بیت با پرسر گنزب بیتوچو باش شاوستانو کف بار جمسی چکا چکو نبر نگرون بوالا سسما اندی نبر انتی راسکاسا زب کراسکاسا ودوانو گنزب بیت تلکو ودوانشو که گب باوالا ملکتون لوانو گنزب یاج ایات رجا کتا قللو یماریات ریزا بر اندون ببروچو تاسوچ قلل فولی و تاسیل کاراتو اندو سلاییو زبوم رون بیمالیسم یه گرگر قطاریو چین قطارون اصاساتا چو انا اندو هارت تشی سواف متو همسا سستنو بلو بمنیلیک سیمل تیلاو دگمو یلم هارت تشی امس متو همسا سستنو بلو اسوم بمنیلیک یملال مجرشا وانو گنزویش اندنگو سلمونی فردال بلو آون مشتوال نگه به توات تنستن اندگنا انکوترالدن ایلاچونا ایلی ایالو ولت تنیاو کنم مکترو سلالون ایلاچو چکت چکون تتو لراس کاسا منم اندل گودل تناگرو بروچون ودساتن مدلسو قلقواتچو برکت یالو از چگاری کناتا لفو من لاکالاتی کفنیا دکموال تکوسات به تکوسات و نیالو به تو سفرشین اون تنیا دکتر بینورن نورو بالله بتوانیتا بیانس یه تو سانو کنات لط تبیه به تا تا اند تنیا دیوم تکوساتین اند استام باز زاین ابر گن متنیا تو یه مایت استم گوداینو اندیت استاس و کناساین گا بوگا گانو دن قانچین نقلن و دوش شمک واتا لبن آنبرزیا لک گوسی کرد نزدیک تر جمعی کرد قرآن مراوش متو در راش اچنان یاد آپنال آهن ایتیپیا و تبدیل ایتالیانن آورپلانوش تلام دو اچال گناهای متوجهت دکانون نگلو لک یه ماستن که گاو چو تکسوش سی تکسو ترگاتو و دکوفرات وشاو ایگوال بکنتم ود تیتون مواتن کفربو تتوتال منم منقوا به یکانو در چند ساعت ببوم بیده بتبونم دم جنبلا کبابی بزوسو آهل کبنم نبر یا وشا یبوم بنادا ساتیچل کرتا کفرات مشبو یمی کبر ادلا بیسگن ایتا پام نبر بزی محال تالیانوچ شفاتا کم تبال کبالی ودمکاری کبابی یه جنبروتن یا روپلا مارفی اثرتو چرسو ایتیوپیایان سلیو چگدلالیس وده سلاسا اوروپلانوچ وده سلاسا تان کچننا برکاتا ایچنت مکیناوچ کبزو تن کساکاش پرس دبس مکینا نگروش کارننا بیتان بزو وستا دروش ماس فراچون تناگروال ازیل ای ایتیوپیا سلیوچ وستا در کتر لائی بزو ایمون اللہ چوم انم بزو یمیلون کال یتکمو نبر ایتیوپیایان با اینتا چو توداداری یمائی گنجن دا چو دنکسل لیوچ بیولوم با تبدر کتر لی چگر نبرابا چو اندم با زمناوی ملکو با یشالکاو یتمدبون طور لیتو ماوکن ناماسلاتو لی چگر علبا چو ویم درمو اندیو زم بلو بزوین بتان بزو مالد یکانا چوال ራስካሳ ከራስዩም ጋር ከመከሩ በኋላ መቀሌ የሰፈረው ጦር ላይ ጥቃት ከመሰንዘራቸው በፊት ትክክለኛውን የጣሊያን ወታደር ቁጥር ማወቅ በመፈለጋቸው ብልጥና አሉ የሚሏቸውን ሽሞቻቸውን ለስለላ መላክ ጀመሩ። ሰላዮቻችን ወደ መቀሌ ሲጓዙ በአብዛኛው እንደ ተራ ባላገር ገበያተኛ ለብሰውና ያለምንም መሳሪያ የፍየል ግልገል ወይም ዶሮ ወይም የፍየል ቆዳ ይዘው ወደ መቀሌ ከተማ ገብተው ይመለሱ ነበር። ይሁንም እንጂ አንዳንድ ገበሬዎች ለሁለቱም ወገን ይሰደዱ ስለነበር ይህንንም ጣሊያኖች ደርሰውበት ለመቀጣጫ ብዙ ሰው በመቀሌ አደባባይ ሰቀሉ፣ ረሸኑ። እነዚህ ምስኪኖች ባህል ብዙዎቹ በእውነትም የሆነ ነገር ሽጠው ዕቃ ለመግዛት የወጡ ገበያተኞች ነበሩ። ጣሊያኖቹ በዚህ መልኩ ብዙ ኢትዮጵያውያን ገበሬዎች ቢፈጁም እኛ ሰላዮች ሳይበገሩ በየቀኑ ወዶ ገቦች ራስ ካሳፊት እየቀረቡ እድሉ እንዲሰጣቸው ይደምኑ ነበር። አንድ ቀን ማምሻው ላይ አንድ ሸምገል ያለና ጸጉሩን ያጎፈረ ረዘም ያለ ጢማም ሸበቶ ሽማግሌ ራስ ካሳፊት ቀርቦ ወደ መቀሌ ይልኩት ዘንድ ለመነ። ራስካሳ የሽማግሌውን ሁኔታ አይተው ደስ እንዲለው ብቻ ሲፈቅዱለት እንዲጠነቀቅና ጦሩ እንደሚፈልገው ጭምር አስጠንቅቀውና ሞራል ሰጥተው ላኩት። ይህ ሽማግሌ ወደ መቀሌ ጉዞ ሲጀምር ዶሮም ይሁን የፍየል ግልገል የፍየልም ቆዳ ምንም የሚሸጥ ነገር አልያዘም ነበር። በምትኩ ይህ ብልህ ሽማግሌ ሁለት አነስ ቢሉም ለሸክም የሚከብዱ ያልፈነዱ ቦምቦች ይዞ ጉዞውን ቀጥሎ በሁለተኛው ቀን በርካታ ጠቃሚ የሆኑ መረጃዎች ይዞ ተመለሰ። እኔም የወሬ ወሬ የሽሜውን ዝና ሰምቼ አይቅርብኝ አልኩና ያኔ ትኩሳት በነበረኝ ጊዜ ደጃዝማች አበራ ከለገሰኝ አረቄ ከሲጋራዎች ጋር ሽማግሌውን ጋብሼ አስደናቂውን ጉዞውን እንዴት እንደነበረ እንዲያጫውተኝ ለመንኩት። እውነት ለመናገር ሽሜው ሲያጫውቱኝ ሳቄን መቆጣጠር አልቻልኩም ነበር። ነገሩ እንዲህ ነው። ሽሜው ሁለቱም ቦምቦች በመያዝ ወደ አንድ የጦር ካምፕ ይሄዱና አለቃችሁን አቅርቡልኝ ይሏቸዋል። የጣሊያን ወታደሮች የሚናገሩት ስላልገባቸው አስተርጓሚ ወዳለው አንድ መቶ አለቃ ይወስዷቸዋል። ሽማግሌው መቶ አለቃው ጋር ይቀርቡና ጌታዬ፣ ይኸውልዎት ትላንት ወደ እርሻ ቦታዬ ስሄድ እነዚህ ሁለት ብረቶች ከማሳያ ውስጥ አገኘኋቸው። እንደ ጎረቤት ያባባል ከጣሊያን አውሮፕላኖች ቂጥ ስር ነው የወደቁት አሉ። እናም ይኸው ነው ይዤላችሁ መጥቻለሁና ተቀበሉኝ፣ ካሳም ይሰጠኝ ብለው ይለምናሉ። መቶ አለቃው በሽማግሌው ታሪክ እየሳቀና ቦምቦቹን ተቀብሎ ካሳውንም ሳይከፍላቸው ትከሻቸውን መታ መታ እያደረገ ከጣሪያ በላይ እየሳቀ ሽማግሌውን ያባረራቸዋል። ሽማግሌው በዚህ መልኩ ከአንዱ የጦር ሰፈር ወደ ሌላው እየዞሩ አንድ መቶ አለቃ ብረቶችን ወስዶ ብሬን ሳይሰጥ አባረረኝ፣ ከጣሊያኑ ንጉሥ ዘንድ አቅርቡኝ እያሉ ሲከሱ ሁሉም ቦታ እየሳቁባቸውና እያላገጡባቸው ሲያበሯቸው ተመሳሳይ ታሪክ እያወሩ ተመሳሳይ መልስ እየገጠማቸው በመቀሌ ከተማና በአካባቢው ያለውን የጣሊያን ጦር አንድም ሳይቀር ሰልለው ተመለሱ። አዎ ድንቅና ብልህ ሽማግሌ መሆናቸው አስደስቶኝ እያደነኳቸው ምሽቱን ስንጫወት ቆይተን ውህዳይ የነበረችውን አረቄ ተንጠፍጥፋ ስታልቅ ተለያየን። ለመጀመሪያ ጊዜ ራስ ካሳ ህዳር 16 ቀን የመጀመሪያ ልጃቸውን ደጃዝማች ወንድወሰንንና ደጃዝማች ጨቡዴን ከ10,000 ወታደሮች ጋር የአምባራዶምን ተራራ ጫፍ እንዲይዙ አዘው ላኳቸው። የሚገርመው ነገር የጣሊያን እውቅ ጀነራሎች ታሪክ የማይረሳው ታላቅ ስህተት የሰሩት አምባራዳምን የመሰለች ቁልፍ ቦታ የኢትዮጵያ ሰራዊት ሳይደርስ በፊት ቀድመው ያለመያዛቸው ነበር። የሁለቱ ደጃዝማቾች ጦር የጣሊያን ሰላይ አውሮፕላኖች እንዳያያቸው ሌሊቱን ጨለማን ተገናርገው ሲጓዙ አድረው ይነጋጋፊት አምባራዶን ደርሰው መሸቡ። ኢጣሊያን አውሮፕላኖች ረፋዱ ላይ አምባራዶን ሲዞሩ አረፋብደው በስተመጨረሻ የተሸከሙትን የቦምብ ጭነት በትንሿ የእንጣሎ ከተማ ላይ አራግፈው ወደ መቀሌ ተመለሱ። አምባራዶን ከባህር ወለል በላይ 2756 ሜትር ከፍታ ያላት ለሁለቱም ወሳኝ መንገዶች ማለትም ወደ መሃል ሀገር ዘልቆ ለመግባት አምባላጌን አልፎ ወደ ሰቆጣ ለማለፍ የሚያስችሉ መንገዶችን መቆጣጠሪያ ብቸኛ አማካይ ቦታ ነበረች። ሆነም ቀረ ከሁለት ወር በኋላ አምባራዶንን ለመቆጣጠር ከራስ ሙሊጌታ ጦር ጋር ሁለት ሳምንት የፈጀ ከባድ ጦርነት ተደርጎበት የጣሊያን ጦር ምንጊዜም የማይረሳው ከፍተኛ ጉዳትና ሽንፈት ገጥሞታል። ዋናው የራስ ካሳ ጦር እስካሁን ከሰፈርንበት አይቦታ የጦር ሰፈር ሆኖ የራስ ሙልጌታን መምታት በትዕግስት ሲጠብቅ፣ የጣሊያን ጦር ሌት ተቀን በመቀሌና አካባቢዋ ያለውን ጦር እያጠናከረ ከመቀሌ ወደ መሃል ሀገር የሚወስድ ጥርጊያ መንገድ በመስራት ላይ ነው። በዚህ መንገድ ጠረጋ ስራ ላይ የተሰማሩት በአብዛኛው ኤርትራውያን ሲሆኑ የቀን ደመወዛቸው 1 ብር ተኩል ነበር። እዚህ ላይ የኢትዮጵያው ወታደር የወር ደመወዝ ማለት 1 ብር ጋር ስናወዳድረው በርካታ የትግራይ ተወላጆች ከጦራቸው እየጠፉ ለጣሊያኖች መንገድ ጠረጋ መገበራቸው መግባታቸው ሲገርመን አይገባም። እነዚህ የትግራይ ልጆች ጥቂት ብሮች ካጠራቀሙ በኋላ ወደ ሽሞቻቸው በመመለስ በጦርነቱ ሙሉ በሙሉ በመሳተፍ ብቻ ሳይሆን ለራስ ካሳም በጣም ትልቅ ጠቀሜታ ያላቸው መረጃዎችን ይዘው ተመልሰዋል። ጣሊያኖች እንዲህ በቀላል ገንዘብ በርካታ የሰው ጉልበት ተጠቅመው መንገድ የመጥረጉን ስራ ገፍተውበት መቀሌ ብዙ ርቀው ሌት ተቀን እያሰሩ አልፎ አልፎ ቀን ላይ በብዙ ብረት ለበስ ተሽከርካሪዎች ሲዘዋወሩ ታይተዋል። ይህን የተገነዘቡት ሁለቱ ደጃዝማቾች ወንድወሰንና ጨቡዴ የመንገድ ስራውን ለማጨናገፍ ጥቃት ቢሰነዝሩም በቀላሉ ወደ ምሽጋቸው እንዲመለሱ በዘመናዊ መሳሪያ የታጠቀው የጣሊያን ልዩ ብርጌድ አስገድዷቸዋል። ምንም እንኳ ጦርነቱ ከተጀመረ 2 ወር ቢያልፍም እስካሁን እዚህም እዚያም ከሚከፈቱ አነስተኛ ተኩሶች በስተቀር የኢትዮጵያ ጦር ፊት ለፊት ከጠላት ጦር ጋር ገና አልገጠመም። የራስ ካሳ ዋናው ጦር በትዕግስት የራስ ሙልጌታን ጦር እየጠበቀ ነው። በንጉሠ ነገሥቱ አስተዳደር የኢትዮጵያ ጦር ሚኒስትር የሆኑት ራስ ሙልጌታ አዲስ አበባ 100,000 ጦር በላይ ይዘው ከዛሬ 2 ወር በፊት ቢነሱም እንደምንሰማው ወሬ ከሳምንት በፊት ማይጨው ገብተዋል። እዚሁ ጋር ተያይዞ በሚናፈስ ወሬ ጦራቸው ማይጨው ከመድረሱ በፊት ወደ ቆቦ አካባቢ በራያ ውስጥ ጥቃት ደርሶበት እንደነበርና ከሁለት ቀን በላይ በፈጀው በዚህ በሁለት ወንድማማቾች መካከል በተደረገ ጦርነት በርካታ ሰው ከሁለቱም ወገን ማለቁንና ራያዎች በስተመጨረሻ መሸሻቸውንም ሰምተናል። ለነገሩ የኛም ዘላኗ የጦር ሰፈራችን በየቀኑ ማለት ይቻላል በትግራይ ሽፍቶች ሳትዘረፍ ያደረችበት ቀን የለም። ከማስታውሰውና ከባድ ደም ከፈሰሰበት ግጭት በእኛ የጦር ሰፈር ማለት ነው ህዳር 24 ቀን ሌሊት ነው። በዚሁ ወንድም የመግደል ጦርነት ከኛ ወገን 15 ወታደሮች ጦራችንንና ንብረታችንን ሲከላከሉ ሲወድቁ ከሽፍቶቹ ወገን ወደ 30 ገደማ በከንቱ ተገለዋል። የቁስለኞችን ቁጥር መርፌ ወጊው ዶክተራችንም የሚያውቀው አይመስለኝም። አሳዛኝ ታሪክ ነውና ይቅር ቢያንስ እኔ ላስታውሰው አልፈልግም። ታህሳስ 1 ቀን ረፋዱ ላይ ከወደ አምባላጌ በኩል 4 አውሮፕላኖች ወደ መቀሌ እየተመለሱ ነው። በኋላ እንደሰማሁት እነዚህ 4 አውሮፕላኖች የንጉሠ ነገሥቱን ጦር ደሴ ላይ ደብድበው መመለሳቸው ነበር። ከሰዓት በኋላ ባለ 3 ሞተር አውሮፕላኖች አምባላጌን ዙሪያ መደብደብ ጀመሩ። ወጥረው የተለየ ነገር ቢኖር አውሮፕላኖቹ አሁን ትላልቅ ቦምቦች ስለሚጥሉ እንዳታው በሚያስነሳው ሩምታ የሚንቀጠቀጠው መሬት እኛ ድረስ ይሰማ ነበር። ማምሻው ላይ እታች ረባዳ ቦታ ላይ እንደ ጉንደን ሰራዊት መስመር ይዞ የሚርመሰመስ የኢትዮጵያ ጦር ተራራውን እየወጣ ወደኛ ሲዘልቅ አየሁ። ቀዳሚውና በደጃዝማች አውራሪስ የሚመራው ከጅማ የተነሳው የራስ ሙሉጌታ ጦር ነበር። የቱም ሙሉ ሲጎርፍ ያደረው የራስ ሙሉጌታ ጦር ዝርክርኩ የወጣ በጉዞ የደከመ ነበር። የሚቀጥሉት ሁለት ቀናትም የባላገሩ ጦር ከያቅጣጫው እየመጣ ይቀላቀል ነበር። በመጨረሻ ታህሳስ 3 ቀን ለረጅም ጊዜ ሲጠበቅ የነበረው የራስ ሙሉጌታ ጦርና እሳቸው ራስ ሙሉጌታም ደረሱ። የራስ ሙሉጌታ ወታደሮች ከኢትዮጵያ መንግስት ደሞዝ የሚከፈላቸው እውነተኞቹ የኢትዮጵያ ወታደሮች ነበሩ። ራስ ሙሉጌታ ከጦሩ ጋር በርከት ያሉ በቤልጅየም መኮንኖች የሰለጠኑ ወታደሮችም ነበሯቸው። ፈጣኖቹንም ባለ 20 ሚሜ የስዊትዘርላንድ ካምፓኒ ኦርሊዮን የሰራቸውን መካከለኛ መድፎች የታጠቀም ጦር ነበር። ይሁን እንጂ አብዛኛው የራስ ሙሉጌታ ጦር የታጠቀውን ባህላዊውን መሳሪያ ነበር። ሺዎች የሚቆጠሩ እጅና እግራቸውን ብቻ ይዘው የመጡም ነበሩ። ራስ ሙሉጌታ የተራራውን ምስራቃዊ ክፍል ይዘው ሰፈሩ። በዚህ በኩል ብዙም ሰው የማይጠቀምበት ከመቀሌ ወደ ደቡብ እስከ ደሴ ድረስ የሚወስድ መንገድ ነበረው። ከወር በላይ የራስ ሙሉጌታ ጦር በመንገድ ላይ እያለ ብዙ የሚናፈሱ አስደሳች ወሬዎች ነበሩ። እንደ ወሬው የራስ ሙሉጌታ ጦር በብዙ አውሮፓውያን መኮንኖች የሚመራና በርካታ የብሪታንያ የቀይ መስቀል ዶክተሮችም እንዳሉትና ሌላም ጥሩ ወሬዎች ጣፍጠው ይወሩለት ነበር። አሁን ራስ ሙሉጌታንና ጦራቸውን ሳይ ያቺ ወሬ እውነትም ወሬ ብቻ ነበረች። አንድም ዶክተር አብሯቸው የለም። መኮንኖች ከአንድ ኩባዊ ካፒቴን በስተቀር ማንም አልነበረም። ኩባዊው ካፒቴን አሌሳንድሮ ዴልቫል 30 ዓመት ቢሆነው ነው። የተወለደው አሜሪካን አገር ቴክሳስ አካባቢ ሲሆን እዚያ ቴክሳስ ውስጥ ሚሊተሪ አካዳሚ ገብቶ የተማረ ሲሆን እዚያው አካዳሚ እያለ ከአንድ የሜክሲኮ ጀነራል ልጅ ጋር ይወዳጅና ሜክሲኮ ውስጥ አብዮት ሲፈነዳ ጀነራሉን ከነ ልጃቸው አጅቦ ወደ ሜክሲኮ ይሄዳል። የሜክሲኮ አብዮት ሳይሳካ ቀርቶ ጀነራሉ ከነ ልጃቸው ወደ ሌላ የላቲን አሜሪካ አገር ሲሰደዱ ወጣቱ አሌሳንድሮ አጅቧቸው ተሰደደ። እሱም ሳይቆይ አሌሳንድሮ ኤኳዶር ውስጥ በተካሄደ አብዮት ይካፈላል። በዚሁ አብዮት ኤኳዶር ውስጥ በብዙ ጥይቶች ተመትቶ እንደቆሰለ ይማረካል። አሌሳንድሮ ከኤኳዶር መንግስት ምህረት ያገኝና ወደ ኩባ ይሄዳል። ይኸው ወጣት ካፒቴን ኩባ ውስጥ በተፈጸመ ወታደራዊ እንቅስቃሴ ይሳተፍና ተይዞ ሞት ይፈረድበታል። በእስር ላይ ያለ ዘበኞችን ጉቦ ከፍሎ አሳምኖ እንደ አንድ የእንግሊዝ መኮንን ልብስ ለብሶ በአንድ ወደ እንግሊዝ አገር በሚያመራ መርከብ ተሳፍሮ እንግሊዝ አገር ይገባል። ከጥቂት ወራት በፊት ለንደን ኢትዮጵያ ኤምባሲ ቀርቦ ለንጉሠ ነገሥቱ ጦር ያገለግል ዘንድ ጠየቀ። ጥያቄው አዎንታዊ መልስ አግኝቶ እነሆ ዛሬ የራስ ሙሉጌታ የጦር አማካሪ ሆኖ ከአጠገቤ ቆሟል። በነጋታው ረፋዱ ላይ ራስ ስዩም መንገሻ ከትልልቆቹ ሽሞቻቸው ጋር ሰፈር ደረሱ። ራስ ካሳይ እንግዳ መቀበያ ድንኳን ለመጀመሪያ ጊዜ ሶስቱ ከፍተኛ ባለስልጣኖች ለምክር ወደ ድንኳኗ ሳሎን ገቡ። ሶስቱም ያልነገሱ ነገስታት ከፍ ብሎ በተዘጋጀ መድረክ ላይ ውዱ የፋርስ አበባ ምንጣፍ ተነጥፎላቸው መሃል ላይ የሰሜኑ ጦር ጠቅላይ አዛዥ ራስ ካሳ ሲቀመጡ፣ ከእኛቸው ወገን ራስ ስዩም መንገሻ የአጼ ዮሐንስ የልጅ ልጅ፣ በስተግራቸው ሸበተው ሽማግሌ ራስ ሙሉጌታ የኢትዮጵያ የጦር ሚኒስትር ተቀመጡ። ለነዚህ ያልነገሱ ሶስት ነገስታት እግራቸው ስር ያበባ ምንጣፍ ተነጥፎላቸው አሉ የተባሉ ከፍተኛ መኳንንትና የጦር አበጋዞች እንደየደረጃቸው በስልጣን ተዋረድ ተቀምጠዋል። ምናልባትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ይመስላል እንዲህ አይነት ከፍተኛ ባለስልጣኖች በአንዲት ድንኳን ውስጥ ሲሰበሰቡ። አዎ፣ በዚህ ድንኳን ውስጥ ደጃዝማች ኃይሉ ከበደ የዋግሹም የከበደ ልጅና ወራሽ የአጤ ቴዎድሮስ የልጅ ልጅ ደጃዝማች አብራሪስ የጅማው ደጃዝማች አበራ የተላሌውና ታላቅ ወንድሙ ደጃዝማች ወንድ ወሰንና ሌሎችም በርካታ ደጃዝማቾች፣ ታውራሪዎች፣ ቀኛዝማቾች፣ ግራዝማቾችና ሌሎች ሹሞች ሁሉ ተሰብስበዋል። የራስ ካሳ እልፍኝ አስከልካይ ለዛሬው ቀን ክብር የሚገባውን ልብሱን ከሳጥኑ አውጥቶ እንደተጨማደደች ለብሶ በዚያች ድንኳን ውስጥ ያሉት ሹማምንት በትክክል በደረጃቸው መቀመጣቸውንና እንደ ማዕረጋቸውና እንደ አካባቢያቸው ወቅት የተለያየ ቀለም ባላቸው ራፊ ጨርቅ እየተሸፈነ የሚታደላቸው ጠጅ መዳረሱን ይቆጣጠራል። ወታደራዊ ምክር ለረጅም ሰዓት ተካሂዶ በመጨረሻ አንድ ውሳኔ ላይ ተደረሰ። እያንዳንዱ ሹም ተራው ሲደርስ እየተነሳ ቃዲያንን ጦር እንዴት ገጥሞ ማሸነፍ እንዳለበት የነደፈውን እቅድ አስረዳ። በመጨረሻ ደጃዝማች አበራና ደጃዝማች ኃይሉ ከበደ ያቀረቡት ሐሳብ ብዙ ካከራከረና ሌላ ብዙ ነገሮች ከተጨመሩበት በኋላ 100% ባንድ ድምጽ ጸደቀ። ይህ ፕላን ከወታደራዊ ስትራቴጂክ አንጻር መጥፎ አይደለም፣ ተግባራዊ ማድረግም ይቻላል። በዚሁ እቅድ መሰረት ራስ ሙሉጌታ ከመቀሌ በስተምስራቅ ያለውን ቦታ እንዲይዝ፣ ራስ ካሳና ራስ ስዩም በህብረት የአምባራዶምን ተራራ ይዘው ወደ ተንቤን እንዲገፉና የመቀሌን ዙሪያ ከቦ በገራልታ ያሉ ሁሉንም መንገዶች ዘግቶ ይዞ የኢጣሊያን ሰራዊት ምንም አይነት ስንቅና ትጥቅ እንዳያገኝ ማድረግ ነበር። በየቀኑ ወደ ጦር ሰፈራችን በቡድን በቡድን እየሆኑ የኤርትራ ተወላጅ የገበሬ ወታደሮች ይጎርፋሉ። እነዚህ ወታደሮች በሰላሙ ጊዜ ኤርትራ ውስጥ ውትድርና ገብተው ዛሬ ጦርነት ሲጀመር የኢጣሊያንን ጦር እየከዱ ከነጥጥቃቸው በምኒልክ እየማሉ ከወንድሞቻቸው ጋር ይቀላቀላሉ። እነዚህ ውድ የኤርትራ ልጆች የኢትዮጵያው ጦር በሚቀጥሉት 5 ወራት ከጠላት ጋር ገጥሞ ድል በመታባቸው የጦር አውድማዎች ሁሉ ተሳትፈው ጀግንነታቸውን አስመስክረዋል። የኢጣሊያን ጥቁር ሸሚዝ ለባሽ የጦር መኮንኖች በውጊያ ላይ በመጀመሪያው ረድፍ ኤርትራውያንን አሰልፎ አስተማማኝ በሆነ ርቀት ይከተሉ ነበር። ኤርትራውያን ታዲያ ሁሌም ከኢትዮጵያው ጦር ጋር በገጠሙ ጊዜ ወይ ፈጽሞ አይተኮሱም አሊያም ሆን ብለው ወደ ሰማይ እየተኮሱ ከወንድሞቻቸው ጋር ይቀላቀሉ ነበር። ኢትዮጵያውያንም ኤርትራውያንን ትጥቅ ለማስፈታት ጊዜ ሳይፈጁ አልፈው የጣሊያኑን ጦር ይገጥሙ ነበር። በዚህ ሁኔታ የሚደነግጠው የጣሊያን ጦር ብዙም ሳይታኮስ ይሸሽ ነበር። ኤርትራውያን በሚበዙበት የጣሊያን ክፍለ ጦሮች ብዙ ጊዜ ብጥብጥ ይነሳ ነበር። በአብዛኛው ኤርትራውያን ጣሊያኖቹን አለቆቻቸውን ረሽነው ከነሙሉ ትጥቃቸው ወደ ኢትዮጵያውያን ወንድሞቻቸው ወገን የሚገቡበት ጊዜ ትንሽ አልነበረም። በጦር ሰፈራችን እነዚህን ኤርትራውያን ለመቀበል በየቀኑ ድግስ ብቻ ነበር። ኤርትራውያን በየምኒልክ ስም እየማሉ በተለያዩ ደጃዝማቾችና ፊታውራሪዎች ስር ይመደቡ ነበር። አልፎ አልፎም ራስ ካሳ ሹመት እየሰጡ የራሳቸውን ጦር እንዲመሩም ያደርጉ ነበር። ጣሊያን የቀኝ ግዛት አስተዳደሮች በእነዚህ ኤርትራውያን ላይ ከፍተኛ የሚሉትን እርምጃ ሁሉ ይወስዱ ነበር። ወደ ኢትዮጵያ የከዳ ወጣት ቤተሰቦችን ንብረት ይወርሳሉ። ንብረትም ከሌላቸው ያስሯቸው ነበር። አልፎ አልፎም የመቀጣጫ ወጣቶችን ሰብስበው ይረሽኑ ነበር። ይሄ የጣሊያኖች ጭካኔ ውድ የኤርትራን ልጆች ግን ወደ ኋላ አላስበረገጋቸውም። በየጊዜው ይጎርፉ ነበር።
ምዕራፍ 20 የጣሊያኖች ብቀላ የጣሊያንና የኢትዮጵያ ጦርነት ጦርነት በኢትዮጵያ የዓለም ጋዜጦች ለአንባቢዎቻቸው የሚያጎርሱት በመጀመሪያው ገጾቻቸው ላይ በትልቁ የሚጽፏቸው የዕለት ተዕለት ርዕሰ ዜናዎች ነበሩ። ግን በእውነት ይሄ ጦርነት ነበር? በፍጹም ይህንን ጦርነት ነው ብሎ ማመን አይቻልም። ሙሶሎኒ የጦርነት ትዕዛዝ ሳያውጅ የነጻን አገር ድንበር ጥሶ በማን አለብኝነት በአውሮፕላን ቦምብ ሕዝብን የሚጨርስ ወታደር ጦርነት ላይ ነኝ ሊል አይችልም። እንዲህ አይነት ወታደሮች ቅጥር ነፍሰ ገዳዮች እንጂ ወታደሮች ሊባሉ አይገባቸውም። ጀግናው የኢትዮጵያ ልጅ ቤት ባፈራው መሳሪያ ጋሻና ጦሩን ታጥቆ ጎራዴውን መዞ የቦምብ ናዳ እየወረደበት የአገሩን ድንበር ለማስከበርና ውዷን ነጻነቱን ላለማጣት የዕለት ተግባሩን ለሽማግሌዎችና ለሴቶች ትቶ ተራራ ወጥቶ ገደል ወርዶ በብዙ ሸንተረሮች አልፎ ብዙ ወንዞችን ተሻግሮ ይኸው እዚህ ደርሷል። ህዳር 29 ቀን 1928 ዓመተ ምህረት ከረፋዱ ጀምሮ እስከ ማምሻው ድረስ ከሩቅ በየተወሰኑ ደቂቃዎች ያለማቋረጥ ፍንዳታዎች ይሰማሉ። አሁን ኢትዮጵያውያን የጣሊያን የሞት ቆርቆሮዎች የሚጥሉትን ቦምቦች ፍንዳታ ስለተላመዱት እንዲህ ከሩቁ የምንሰማውን ፍንዳታ ከቁም ነገር የሚቆጥር ሰው አልነበረም። ገና ትናንት ነበር ራስ ካሳ ስለ ሁኔታው አስተማማኝ መረጃ የደረሳቸው። የጣሊያን መድፈኛ ጦር ከጦርነት ስልት አንጻር ምንም አይነት ጥቅም የሌላትን ከጊባ ወንዝ አጠገብ ያለችውን የደብሪን ከተማ ይደበድባል። ከ150 በላይ የመድፍ ጥይት ያረፈባት ደብሪ ዱቄት ከመሆኗን በላይ ከከተማዋ በጊዜ መውጣት ያልቻሉ አዛውንት ሴቶችና ሕፃናትም መቀበሪያ ቦታ ሆነች። ጣሊያኖች ይህንን ፍጹም ግፍ የተሞላበት አረመኔያዊ ድርጊት እንዲፈጽሙ ምን እንዳስገደዳቸው ማንም ሰው አያውቅም። ምናልባት የፋሽስቱ ጦር አለቃ ይህን ሲያዝ ምን እንደሚሰራ ራሱም አያውቅ ይሆናል። በሁለተኛው ቀን አንድ ቀጠን ያለ ወጣት የትግራይ ልጅ 30 ከሚሆኑ ተከታዮቹ ጋር ወደ ጦር ሰፈራችን መጣ። የዚህ ወጣት ጎበዝ ተከታዮች አንድ አሮጌና አንድ የዘመኑን መሳሪያ ከመታጠቃቸውም በላይ በርከት ያሉ መትረየሶችም ይዘው በ80 አህዮች የተለያዩ መሳሪያዎችና የጦር ቁሳቁሶች ጭነው ነበር። ይህንኑ ወጣት ሹም ወደ ድንኳኔ ጋብዤው ጠጅ ቀድቼለት ታሪኩን አጫወተኝ። ይሄ ወጣት ሹም ከተከታዮቹ ጋር ከወር በፊት የጣሊያንን ጦር ሲከታተሉ አልፎ አልፎም ኤርትራ ግዛት ውስጥ እየገቡ በጠላት ላይ ጉዳት ለማድረስ ሲሞክሩም ሳይሆንላቸው እየቀረ እንዲሁ ተራራውን ተገን እያደረጉ አመቺ ሁኔታዎችን ሲጠባበቁ 10 ቀን በፊት ወደ ኤርትራ ድንበር አካባቢ ከዋናው የጣሊያን ጦር 150 ኪሎ ሜትር ርቆ ወደ ኢንጢቾ በሚወስደው መንገድ አፋፍ ላይ መሽጎ ሳለ እታች እቆላው ውስጥ በጠባቧ ሸለቆ የጣሊያን ጦር ሲርመሰመስ ያስተውልና ጣሊያኖቹ ተጠቃለው ወደ ሸለቆው መንገድ መግባታቸውን ካረጋገጠ በኋላ ለውጊያ ተከታዮቹን ያዛል። ምንም እንኳ ጦራቸው ጥቃት ከሚሰነዝርባቸው የኢትዮጵያ ጦር በመቶ እጥፍ ቢበልጥምና ዘመናዊ መሳሪያ የታጠቀ ቢሆንም እንዲህ በድንገት ሳያስቡት ለዚያውም ከጦር ግንባር እንዲህ ብዙ ርቀው መጠቃታቸው አስበርግጓቸው ነፍሴ ላውጪ የታጠቁትን ጥለው ይሸሻሉ። እናምነው ይሄ በለህ ወጣት የጣሪያን ወጣትሮች በዚህ ሸለቆ ተለዋት የሸሹትን መሳሪያዎች በ80 አህያጭ ነው መጥቶ በጀግና ወግ በራስ ካሳፊት ቀርቦ ተሹሟል። እንዲሁም ታህሳስ 3 ቀን ከወደ መቀሌ አካባቢ ቀኑን ሙሉ የመድፍ ተኩሶችን ሰማደን። ማምሻው ላይ የኛ ወታደሮች በርከት ያሉ ኤርትራውያን የጣሊያን ወታደሮች የጣሊያኖችን ወታደራዊ ልብስ እንደለበሱ ይዘው ቀረቡ። ከነዚህ የኤርትራ ልጆች አፍ እንደሰማሁት አንድ ኤርትራውያን የበዙበት ክፍለ ጦር ያመጸና አለቆቹን ገሎ ከነሙሉ ትጥቁ ወደ ኢትዮጵያ ጦር ሊገባ ሲዘጋጅ ለማዳቸው ከጂኖሮ ነገሩን መቀሌ ላሉ የጣሊያን ከፍተኛ ሹማምንት ያደርሳል። ጣሊያኖች ተቆሸሙት ለባሽ መድፈኛ ጦራቸውን ልከው አመጸኛውን ጦር ባስተማማኝ ርቀት ደበደቡት። ያመጸው የኤርትራ ተወላጆች ጦር ቀኑን ሙሉ በመከላከል ሲታኮሱሎ ማምሻው ላይ ተረታ። እጅ የሰጡትን የኤርትራ ልጆች ያለምንም ወታደራዊ ፍርድ ረሸኗቸው። እነዚህም ራስ ካሳፊት የቀረቡት ኤርትራውያን ነፍሳቸውን ያተረፉት ያመጸው ጦር አባል ሲሆኑ እነሆ ራስ ካሳፊት ቀርበው ከኢትዮጵያውያን ወንድሞቻቸው ጎን ሆነው የጠላትን ጦር ገጥመው በግፍ የተረሸኑትን ወንድሞቻቸውን ደም ይከፍሉ ዘንድ በምኒልክ ስም የሚለምኑ ናቸው። እንዲህ አይነት ዜናዎችን ግን ጣሊያኖች በሚለፍፉት የጦርነት ፕሮፓጋንዳዎች ውስጥ አያስገቧቸውም ነበር። ምዕራፍ 21 በነጋሪት ድምጽ። ጣሊያኖች መቀሌን በያዙ ሰሞን ጥቂት ጦራቸውን ወደ ተንቤን ልከው ያለምንም ውጊያ ተንቤንን ሲይዙ ለዓለም ሕዝብ የኢትዮጵያ ሕዝብ ሰራዊታችንን በደስታና በእልልታ ተቀብሎታል ብለው ለፍፈዋል። ጣሊያኖች በተንቤን ላሉ ሹሞች ሙሉ ሥልጣናቸውን ትተው ዶትሮው እንደ ሰላሙ ጊዜ አገር እንዲያስተዳድሩ ስለተዋቸው በተንቤን ምንም እንዳልተፈጠረ ሕይወት ቀጥሎ ነበር። ማርሻል ባዶሊዮ ማለትም ደካማውን ማርሻል ደቦኖን የተካው የፋሽስቱ ጦር ጠቅላይ አዛዥ ተንቤን በጣሊያን እጅ እንደወደቀች ፍጹም እርግጠኛ ነበር። ለዚያም ነበር በተንቤን የነበረውን ጠንካራውን ጦሩን አንስቶ የመቀሌን ዙሪያ አጠናክሮ በጀነራል ጃቪያኖ የሚመራውን ጦር ከእንዳ ሚካኤል አስነስቶ ወደ ተንቤን የላከው። ይህ በእንዲህ እንዳለ ሶስተኛው የኢትዮጵያ ሰራዊት ሰሜኑ ጦር ግንባር ደረሰ። የራስ ምሩ ጦር ተከዜን ተሻግሮ ከደጃዝማች አያሌው ብሩ ጦር ጋር ተቀላቅሎ ከአክሱም እስከ አድዋ ባለው ግዛት ውስጥ ያለውን የጣሊያን ጦር አስጨንቀው ያበደብዱት ጀመር። በዚህ የተነሳ ባዶሊዮ የጀነራል ጃቪያኖን ጦር ከተንቤን አንስቶ ለሁለተኛው የጣሊያን ክፍለ ጦር ደጀን እንዲሆንለት አስቦ ወደ እንዳ ሚካኤል መለሰው። በዚህ መልኩ ማርሻል ባዶሊዮ በተንቤን 4 ሻለቃ ጦር ከጥቂት ታንኮች ጋር ብቻ ነበር የተዋው። ማርሻል ባዶሊዮ የተንቤኑን ትክክለኛና እውነተኛ ሁኔታ የተገነዘበው አይመስልም። የተንቤን ሹሞች ያለምንም ውጊያ ሰራዊቱን የተቀበሉት አቅማቸውን ገምተው የኢትዮጵያ ሰራዊት ተንቤን እስኪደርስ ድረስ ብቻ ነበር። ህዳር 30 ቀን ራስ ካሳ ከራስ ስዩም ጋር ተማክረው ደጃዝማች ኃይሉ ከበደን ወደ ተንቤን በመላክ ከተንቤኑ ገዥ ከደጃዝማች አማረ ጋር ከአቢያዲ በስተጀርባ ያለውን አለታማ ተራራ እንዲይዝ አዘዙት። በዚህ መሃል ታህሳስ 5 ቀን ደጃዝማች ወንደሰን ከአቢያቶ ተነስቶ ወደ አምባራዶም ጨለማን ተገና አድርጎ በመጓዝ ከደጃዝማች ጨቡዴ የጭልካው ገዥና ከደጃዝማች አድማሱ ጦር ጋር ሊነጋጋ ሲል ተቀላቅሎ ገና በወጉ እንኳን ሳይመሽግ የጣሊያን አውሮፕላኖች መጥተው በቦምብ ደበደቡት። የጣሊያን ጦር ወረድ ብሎ ካቢያዲ ከተማ ተገብ ሰፍሮ ነበር። እኛም ጦር በየጊዜው ባምባራዶም ጦሩን አጠናክሯል። እንዲሁ በየቀኑ ጨለማን ተገን እያደረገ ወደ ተምቤን የሚዘልቀውን የኢትዮጵያን ሰራዊት የጣሊያን ሰላይ አውሮፕላኖች አይተውት ኖሮ አንድ ሰዓት ያህል 7 ባለ 3 ሞተር ትልልቅ አውሮፕላኖች በትላልቅ ቦምቦች ደበደቡት። በዚህ ምክንያት ማርሻል ባዶሪዮ ወደ አቢያዲ 7 ሻለቃ ጦር ከብዙ ታንኮችና ብረት ለበስ ተሽከርካሪዎች ጋር ላከ። ባዶሪዮ የላከው 7 ሻለቃ ጦር አቢያዲ ከመድረሱ በፊት ታህሳስ 8 ቀን ከ10 ሰዓት በላይ በፈጀው ውጊያ ጣሊያኖች መሸነፍ ብቻ ሳይሆን እስካሁን ይዘውት የነበረውን አምባሳደር ይለቀው ወደ አቢያዲ መሸሽ ተገደዋል። ጣሊያን ሰለሪን ለማስመለስ ከፍተኛ ውጊያ ያደርገም እስካሁን በእጁ የነበረውን አቢያዲን በሽንፈት ለቆ ወደ ወረዩ ማፈግፈግ ተገደዋል። በዚያ የነበረው ሰራዊታችን ዋናው የራስ ካሳ ጦር እስከደረሰበት ቀን ድረስ አቢያዲን በታላቅ ወኔ እየተዋጋ በደሙ በእጁ አቆይቶታል። በዚህ ጦርነት የተካፈለ አንድ ኢትዮጵያዊ ወታደር ኋላ ላይ እንዳጫወተኝ ጣሊያኖች አምባሳደሩን መልሶ ለመያዝ በከባድ መትረየሶች እየታገዙ በሰማይ የአውሮፕላን ቦምቦች እንደ ናዚ ዝናብ ያወርዱባቸውም ኢትዮጵያውያን ወታደሮች አንዲትም ስንዝር ወደ ኋላ አላፈገፈጉም ነበር። ምንም እንኳን በርከት ያሉ ኮማንዶዎች ወደ ላይ መዝለቅ ቢችሉም በየቋጠኙ ስር የመሸገው የኢትዮጵያ ወታደር ፋታ አልሰጣቸውም ነበር። አንድ የኢትዮጵያ ወታደር የሚተኩሳት ጥይት የአንድ ጣሊያን ወታደር ሞት ማለት ነበረች። ኢትዮጵያውያን እሱም እርግጠኛ ሆነው ኢላማቸውን መምታት ካልቻሉ አይተኩሱም። ለምንስ ዝም ብለው ይተኩሱ? የሶስት ጥይት ዋጋ አንድ ማርትሬዛ ብር በገባበት አንድ ብር ያንድ ወታደር የወር ደሞዝ በሆነበት ሁኔታ ኢትዮጵያውያን ተኩስ አቆሙና ጦራቸውን እየወረወሩ በጋሻቸው እየመከቱ በጣሊያኖች መሃል በመግባት የጠላትን ጦር አንገት በጎራዳቸው ይቀሉት ጀመር። በእንዲህ አይነት የኢትዮጵያውያን የጀግንነት ውጊያ የተደናገጠው የጣሊያን ጦር በእጁ ያለውን ከባድ መሳሪያ ጥሎ ቢያንስ አንገቱን ለማዳን ይሸሽ ነበር። ኢትዮጵያውያን የሚሸሸውን የጣሊያን ጦር እያሳደዱ ካቢያዲ ሲያበሩት 8 ሻለቃ ጦር ወደ ወረዩ በመሸሽ ህይወቱን አትርፏል። በታህሳስ ወር ሁለተኛ አጋማሽ ላይ ጣሊያኖች የራስ ካሳንና የራስ ሙልጌታን ጦር በአውሮፕላን መደብደባቸውን ቀጥለዋል። ኢትዮጵያም ወገን በአብዛኛው በዚያ ኋላ ቀር አውሮፕላን መቃወሚያ ሲንታጡ ቢውሉም የጣሊያን አውሮፕላኖች እንደ ሁልጊዜ በአስተማማኝ ከፍታ ላይ ስለሚበሩ ምንም የሚፈጠር ነገር አልነበረም። ጦራችን እስካሁን አንድ እንኳን የጠላት አውሮፕላን የመጣል በለስ አልቀናውም። አልፎ አልፎ ወታደሮች መጠናቸው የተለያየ ከጣሊያን አውሮፕላኖች ላይ የወደቁ ቆርቆሮዎች ይዘው ይበጡ ነበር። ይሄ የሚያሳየው ጦራችን የሚተኩሳቸው የአውሮፕላን መቃወሚያ ጥይቶች ከፍተኛ ጉዳት ባያደርሱም ኢላማቸውን ይመቱ እንደነበር ነው። በተጨማሪ የፋሽስቱ ጦር ጠቅላይ መምሪያ አልፎ አልፎ በምንጠልፈው ሬዲዮ እንደምንሰማው አውሮፕላኖቻቸው ከፍተኛ ጉዳት ደርሶባቸው በመከራ ወደ ጦር ሰፈር ይመለሱ እንደነበር አምነው ይናገሩም ነበር። ታህሳስ 9 ቀን ምሽት በጦር ሰፈራችን የተለመደው የክተትና የተነስ ነጋሪቶች ይጎሰሙ ጀመር። ያባጫው ጥሩምባዎች ይነፋሉ፣ ከበሮች ይደለቃሉ። ይሄ ደግሞ ለሰራዊታችን ድንኳንህን ነቅለህ ተነስ፣ ወደፊት መጓዛችን ነው ማለት ነው። ወዴት? ማንም አያውቅም። ማንም ምንም አይጠይቅም። ከስከዛ ነጋሪት ጎሰሚያቸውን አስጠርተው ነጋሪቶች እንዲጎሰሙ አዘዙ። ቀጥለውም አንዱን ሽማቸውን ጠርተው ጦሩን ይዞ ቀድሞ እንደ ቀዳሚ ጦር እንዲሄድ አዘዙት። በቃ ራስ ከዚህ በላይ ስለ ጦራቸው መጨነቅ የለባቸውም።
ይሄ በመቶ ሺዎች የሚቆጠረው ጦራቸው የሚንቀሳቀሰው በየግሉ ከራሱ ሹማምን መኳንንቶችና የጦር አበጋዞች ጋር ራሱን ችሎ ነው። ያንዱ ደጃዝማች ጦር የሌላውን ደጃዝማች ጦር ተከትሎ፣ ያንዱ ፊታውራሪ ጦር የሌላውን ፊታውራሪ ጦር ጭራ ይዞ እየተከተለ ሌላውን የፊታውራሪ ጦር በጀርባው ደርቦ እንዲህ እንዲህ እያለ ያንዱ ሹም ጦር የሌላውን ሹም ጦር እየተከተለ መጨረሻ በሌለው አኳኋን እንደ አባይ ወንዝ እየተጠማዘዘ የሚጎርፈው ጦር ተያይዞ ያለምንም ቅንብርና ስነ ስርዓት ይነጉዳል። ወታደሮቻችን ድንኳኖቻቸውን እየነቃቀሉ እቃዎቻቸውን ይቋጥራሉ። እድለኞች ያላቸውን ቋጠሮ በከሱት አህዮቻቸው ላይ ይጭናሉ። እድለቢሶች የጭነት ከብቶቻቸው ባለፉት ቀኖች በወረዱት የቦምብ ዝናብ የሞቱባቸው የቀረች ንብረታቸውን በጀርባቸው አዝለው በጭንቅላታቸው ተሸክመው ጦራቸውን ተከትለው ይጓዛሉ። ትናንት ማታ ከአዲሱ የጦር ሰፈራችን ብንደርስም ጦራችን ማለቂያ በሌለው የጉዞ ሰንሰለት ተያይዞ ቢንቀሳቀስም ከሁለት ቀን በኋላም አሁንም አይቦታ ጦር ሰፈር ገና ድንኳኖቻቸውን ያልነቀሉ ወታደሮቻችን ከትግራይ ሽፍቶች ጋር የሞት ሽረት ትግል ያካሂዱ ነበር። ራስ ካሳ ከራስ ስዩም ጋር በጋራ አንድ ድንኳን ሙዲሽ ከተባለች ቦታ ላይ አስተክለው አረፉ። ይቺ የተራራ ጫፍ ካምፓላጌ እስከ መቀሌ ከተማ ድረስ እይታ ነበራት። ወታደሮቻችን የእኛንም ድንኳን ከራሶቹ አጠገብ አቆሟል። የእኛ ድንኳኖች ከቆሙበት ቦታ ስር የቡየ ወንዝ ተዘርግታ ትታያለች። ከዚች ወንዝ ባሻገር በጥሩ የጦር ሜዳ መነጽር በሺዎች የሚቆጠሩ የጠላት አመዳም ድንኳኖች ማየት ይቻል ነበር። ሁለቱ ኢትዮጵያውያን ቴሌግራፊስቶች ባላቀሯን አንቴና ከኛ ድንኳን አለፍ ብላ ካለች አንድ ጉብታ ላይ አቆሟል። በሁለተኛው ቀን ታህሳስ 10 ቀን ከሩቅ የሚነግድ አውሮፕላን ድምፅ መስማት ጀመር። ድምፁ እየቀረበ በመጣ ቁጥር ወደ ሰማይ ብናንጋጥጥም ምንም ማየት አልቻልንም ነበር። ከጥቂት ደቂቃዎች በኋላ አንድ በግምት 14 ዓመት የሚሆነው የአባቱን ጠመንጃ ያዥ ሕፃን ከፍ ብለው የሚበሩትን የጣሊያን አውሮፕላኖች አሳየኝ። አዎ፣ በጣም ከፍ ብለው በሰማይ ላይ የሚበሩት የጠላት አውሮፕላኖች እንደ ትንንሽ ነጠብጣቦች ሲያንጸባርቁ ቆይተው በግልጽ እይታ ውስጥ መግባት ጀመሩ።
ላላ ፕሮግራማችን በዚህ ተጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።